My beloved brethren,
how good it is to meet with you once again. ከእናንተ ጋር እንደገና በመገኘት እንዴት ያስደስታል። የአጠቃላይ ክህነት ስብሰባ ውስጥ በምገኝበት ጊዜ በቤተ ክርስቲያኑ አጠቃላይ ክህነት ስብሰባ ውስጥ ንግግር በስም በመስጠት ልዑል የእግዚአብሔር መሪዎች ያስተማሯችሁን አስብባችኋለሁ። ብዙዎቹ ወደ ዘላለማዊ ሽልማታቸው ሄደዋል፣ ግን ከአእምሯቸው ከነፍሳቸው ውስጥና ከልባቸው ሙቀት የሚያነሳሱ መመሪያዎች ሰጥተውናል። ከእናንተ ጋር እነርሱ ለክህነት ያስተማሩትን እካፈላለሁ። ከነቢዩ ጆሴፍ ስሚት እንዲህም አለ፣ ክህነት ዘላለማዊ መሠረታዊ መርሆ ነው። እናም ከዘላለም ጀምሮ ከእግዚአብሔር ጋር ነበረ። እና መጀመሪያ ቀናት ወይም የመጨረሻ ዓመታት ሳይኖረው በዘላለም ይኖራል። ከፕሬዚደንት ውድሮፍ ቃላትም እንዲህ እንማራለን፣ ቅዱስ ክህነት እግዚአብሔር በምድር ላይ በሰዎች ጋር የሚነጋገርበትና የሚሰራበት መንገድ ነው። እና የሰማይ መልእክተኞች የክህነት ስልጣን ካላቸውና ከሚያከብሩት ሰዎች ጋር የሚነጋገሩበት መንገድ ነው። እናም እግዚአብሔር ለሰው ደህንነት የሚያደርገው ነገሮች ሁሉ እንዲህም ሰው ወደ ምድር ከመምጣቱ እስከ ዓለም መዳን ድረስ የተደረጉትና የሚደረጉት በዘላለማዊ ክህነት በኩል ነው ብለዋል። ፕሬዚደንት ጆሴፍ ኤፍ ስሚዝ በተጨማሪ እንደገለጹት ክህነት ሰው በአብ በወልድና በመንፈስ ቅዱስ ስም ለሰው ዘር ደህንነት በምድር ላይ እንዲሰሩበት እግዚአብሔር በወኪል የሰጠው ኃይል ነው። እናም ሥልጣኑ ተገቢ ባልሆነ ሁኔታ ሳይወሰድ ሞተው ካለፉት ትውልዶች ተበድሮ ሳይሆን በዚህ ቀን የሚያገለግሉት መላእክትና ከሰማይ መንፈሶች በእግዚአብሔር ፊት በቀጥታ የሚመጣ ነው ብለዋል። እናም በመጨረሻ ከፕሬዚደንት ጆን ቴይለር፣ ክህነት ምንድን ነው? ይህም በምድር ላይ ሆነ በሰማይ ውስጥ የእግዚአብሔር መንግሥት ነው። በእርሱ ኃይል ፈቃድ ወይም መሠረታዊ መርሆ ነው ምድር ላይ ሆነ በሰማይ ውስጥ ሁሉ ነገሮች የሚስተዳደሩት። እናም በዚህ ኃይል ሁሉም ነገሮች ይከበራሉ፣ እናም ይደገፋሉ። ሁሉንም ነገሮች ያስተዳድራል፣ ሁሉንም ነገሮች ይመራል። እናም እግዚአብሔርና እውነተኞች ከተያያዙበት ነገሮች ሁሉ ጋር የሚገናኝ ይህ ነው ብለዋል። የእግዚአብሔር ክህነት በምድር ላይ በሚገኝበት በዚህ የመጨረሻ ቀናት መገኘታችን እንዴት የተባረክን ነን! ክህነት ስላለን እንዴት እድለኞች ነን! ክህነት ስጦታ ሳይሆን የማገልገል ኃላፊነት፣ ከፍ የማድረግ እድል እና የሌሎችን ሕይወት የመባረክ እድል ነው። ከእነዚህ እድሎች ጋር ኃላፊነትና መጋቢነቶች አሉ። ኃላፊነት የሚለውን ቃል የዚህን ትርጉም በጣም ነው የማፈቅረው። በአንድ ሁኔታም ይሁን በሌላ በ12 ዓመቴ እንደ ዲያቆን ከተሾምኩኝ ጀምሮ ባለፉት 72 ዓመቶች የክህነት ስብሰባ ተሳታፊ ነበርኩኝ። ጊዜ በእርግጥ ያልፋል፣ ኃላፊነትም በእርምጃ ጋር በአንድነት ይቀጥላል። ኃላፊነት አይቀንስም። መጥፎ ችግሮች ይመጣሉ፣ ይሄዳሉ። ነገር ግን ለሰው ነፍስ የሚዋጋ ጦርነት ያለማቆም ይቀጥላል። ከፍ ባለ አይነት ድምፅ ለእናንተ ለእኔ፣ እናም በማንኛውም ቦታ ክህነት ላላችሁ በሙሉ የጌታ ቃል መጥቷል። ስለዚህ አሁን እያንዳንዱ ሰው ኃላፊነቱን እና በተመደበበት ኃላፊነት በሙሉ ትጋት መስራትን ይማር። የኃላፊነት ጥሪ ለአዳም፣ ለኖህ፣ ለአብርሃም፣ ለሙሴ፣ ለሳሙኤል፣ ለዳዊት ሁሉ መጣ። ለነቢዩ ጆሴፍ ስሚትና ከእርሱ በኋላ ለመጡት በሙሉም መጥቷል። ከላባን የንስሐ ሰሌዳዎችን ማግኘት ወደ ኢየሩሳሌም ከወንድሞቹ ጋር እንዲሄድ በአባቱ በለሂ በኩል በጌታ መመሪያ ሲያገኝ የኃላፊነቱ ጥሪም ለወጣቱ ኔፊ መጥቷል። የኔፊ ወንድሞች እንዳደረጉት የተጠየቁበት ነገር ከባድ ነው በማለት አግረመረሙ። እኔ ፊመልስ ግን ምን ነበረ? እንዲህ አለ፣ እሄዳለሁ፣ ጌታ ያዘዛቸውን ነገሮች ሁሉ አደርጋለሁ። ምክንያቱም ጌታ ያዘዛቸውን ትእዛዛት የሚሟሉበት መንገድ ካላዘጋጀ በስተቀር ለሰው ልጆች ትእዛዝን እንደማይሰጥ አውቃለሁና። እንዲህ አይነት ጥሪ ለእናንተና ለእኔ ሲመጣ መልሳችን ምን ይሆናል? ላማንና ለሙኤል እንዳደረጉት አገረምርመን የተፈለገብን ነገር ከባድ ነው እንላለን? ወይስ እኛ ከነፊ ጋር እሄዳለሁ፣ አደርገዋለሁ ብለን እናውጃለን? ለማገልገልና ታዛዥ ለመሆን ፈቃደኛ ነን? አንዳንዴ የጌታ ጥበብ እንደ ሞኝ ነገር ወይም በጣም አስቸጋሪ እንደሆነ ነገር ይታየናል። ነገር ግን በሥጋዊ ከምንማራቸው ታላቅና ከሁሉም በላይ አስፈላጊ ከሆኑት ትምህርቶች አንዱ ቢኖር እግዚአብሔር ሲናገር ሰው የሚታዘዝ ከሆነ ሰው ሁል ጊዜ ትክክል ይሆናል የሚለው ትምህርት ነው። ኃላፊነት የሚለውን ቃል ሳስብበትና ኃላፊነታችንን ማከናወን የእኛና የሌሎችን ሕይወት እንደሚያበራ ሳስብበት በታዋቂ ገጣሚ የተጻፈውን አስታውሳለሁ። ተኝቼ ሕይወት ደስተኛ ነበር ብዬ አለምኩኝ። ተነሳውና ሕይወት ኃላፊት እንደሆነ ተማርኩኝ። ሠራውኝ እናም እነሆ ኃላፊነት ደስታ ነበር። ሮበርት ሉዊስ ስቲቨንሰን በሌላ አባባል ይህን ተናግሯል። እንዲህም አለ፣ መደሰት ምን እንደሆነ አውቃለሁ፣ መልካም ሥራ ሰርቻለሁና። ኃላፊነታችንን ስናሟላና ክህነታችንን ስንጠቀምበት እውነተኛ ደስታ እናገኛለን። ሥራዎቻችንን በመፈጸም የሚመጣውን እርካታ እናገኛለን። አሮናዊ ወይም የመልካጼዴቅ ክህነት ቢሆንም የያዝናቸው የክህነት ሥልጣኖች ልዩ ኃላፊነቶች ምን እንደሆኑ ተምረናል። እነዚህ ኃላፊነቶች እንድታሰላስሏቸውና ከዚህም በምትችሉት ያህል እነዚህን ለማሟላት እንድትጥሩ አበረታታችኋለሁ። ይህንን ለማድረግ እያንዳንዳችሁ ብቁ መሆን አለባችሁ። የሰማይ አባታችሁ ሌሎች ከእነርሱ ጋር ባዘጋጀው ለመሳተፍ የተዘጋጀ እጅ፣ ንጹሕ እጅና ፈቃደኛ የሆነ እጅ ይኖራችሁ። ብቁ ካልሆንን የክህነት ሥልጣን ለማጣት እንችላለን። እናም ካጣነው ለዘላለም አስፈላጊ የሆነውን እናጣለን። ለማገልገል ብቁ እንሁን። ከቤተ ክርስቲያኗ ታላቅ አስተማሪ መካከል አንዱ የነበሩት ፕሬዚደንት ሄሮልድ ቢሊ እንዳሉት አንድ ሰው የክህነት ባለሥልጣን ሲሆን የጌታ ወኪል ይሆናል። ጥሪውን በጌታ መልአክ ላይ እንዳለው ይመልከት። በሁለተኛው የዓለም ጦርነት በ1944 ዓ ም አካባቢ በሐዋይ እና በአውስትራሊያ መካከል በሚገኘው በማርሻል ደሴቶች ውስጥ የሚገኘው ኢኮሎጂ ባህር ዳር የሚሰበሰቡ ጊዜ በአሜሪካ ወታደሮች መካከል ክህነት የሚነካ አጋጣሚ ደረሰ። ምን እንደ ደረሰም የቤተ ክርስቲያን አባል ባልነበረ የሐዋይ ጋዜጣ ዘጋቢ ተጽፎ ነበር። በ1944 ዓ ም በነበረው ጋዜጣ ላይ ስለዚህ ድርጊት እንዲጻፈ እርሱና ሌሎች ዘጋቢዎች በሁለተኛ ጊዜ ደሴቶቹ ካጠቁት ወታደሮች ጋር እንደመጡ ገለጸ። ወደፊት ሲሄዱም ወጣት ወታደር በጣም ቆስሎ በውሃ ላይ በፊቱ ወድቆ ነበር። ሁለተኛ ወታደር ቆስሎ የግራ እጁን ተንጠልጥሎ ነበር። በውሃ ላይ ይንፋሰስ የነበረውን ወታደር ጭንቅላትም እንዳይሰምጥ አነሳው። በፍርሃትም ለእርዳታ ጠራ። ዘጋቢውም እንደገና ተመለከተውና እንዲህ አለው፣ ልጅ ሆይ ለዚህ ልጅ ምን ሊደረግለት የሚቻል አይደለም ብሎ ነገረው። ዘጋቢውም እንዲህ በማለት ጻፈ፣ ከዚህ በፊት አይቼው የማላቀውን ነገር አየው። በጣም ቆስሎ የነበረው ልጅ ሕይወት የሌለው የሚመስለውን ወታደር ጎትቶ ወደ ውሃ ዳርቻ ወሰደው። የጓደኛውን ራስ በጉልበቱ ላይ አደረገ። እነዚህ ወጣት ወታደሮች በመስጀድ ሁኔታ ላይ ሆነው ሲታዩ ምን አይነት አስተያየት ነበር? እናም አንዱ ልጅ በሌላኛው ላይ ራሱን ዝቅ አድርጎ እንዲህ አለው፣ በኢየሱስ ክርስቶስ ስምና በክህነት ኃይል የሕክምና እርዳታ እስካገኘ ድረስ በሕይወት እንድትቆይ አዝሃለሁ። ዘጋቢው ጽሑፉን እንዲህ ብሎ ቀጠለ፣ ሦስታችንም ሁለቱ ወታደሮችና እኔ በሆስፒታል ውስጥ ነው ያለነው። ዶክተሮቹ እንዴት በሕይወት እንደተረፉ አያውቁም፣ ነገር ግን እኔ ያውቃለሁ አለ። ታምራቶች ክህነትን ሲረዱ የዚህን ኃይል ሲከበርና በትክክል ሲጠቀሙበት እና እምነት ሲጣልበት ታምራቶች በየቦታው ይገኛሉ። እምነት የመጠራጠርን ቦታ ሲወስድ፣ ሌሎችም ማሰብ ራስን የመውደድ ፍላጎት ሲጠፋ፣ የእግዚአብሔር ኃይል ዓላማውን ይፈጽማል። የክህነት ሥልጣን ያለንን የተቀበለናቸው ኃላፊነቶች ስናሟላ የኃላፊነት ጥሪ በጸጥታ ይመጣል። ፕሬዚደንት ጆርጅ አልበርት ስሚት እንዳወጁት ጌታ ምን እንደሚፈልግ መማር፣ ከዚያም በቅዱስ ክህነት ኃይልና ጥንካሬ ሌሎች በደስታ እንዲተከሏቸው በጓደኞቻቸው ፊት ጥሪያቸውን ማጉላት የመጀመሪያ ኃላፊነታቸው ነው። እንደዚህ አይነት ተውኔታዊ ባልሆነ ነፍስ ለማዳን የሚረዳ ጥሪ በ1950 ዓመተ ምህረት ወደ ኤጲስቆጶስነት ገና እንደተጠራው መጣልኝ። 22 ዓመቴ ነበር። ኤጲስቆጶስ የነበረው ኃላፊነቴ ብዙና የተለያየ ነበር። እናም የሚጠበቅብኝ በሙሉ ለማድረግ የምችለው ያህል ጣርኩኝ። በዚያ ጊዜ አሜሪካ በሌላ አይነት ጦርነት ላይ ነበረች። ብዙዎች አባላቶቻችን በወታደርነት እያገለገሉ ስለነበሩ ከቤተ ክርስቲያኗ ጠቅላይ መመሪያ ለእያንዳንዱ ወታደር በዚያ ጊዜ በቤተ ክርስቲያኗ የምትታተመውን ጋዜጣና ኒዌራ የሚባለውን መጽሔት እንዲላከላቸው መመሪያ መጣ። በተጨማሪም እያንዳንዱ ኤጲስቆጶስ በወርዱ ለሄዱ እያንዳንዱ ወታደር የግል ደብዳቤ እንዲጻፍ መመሪያ ነበረባቸው። የእኛ ወርድ 23 ወታደሮች ነበራቸው። የክህነት ቡድን በጥረት ጋዜጣውን ለመግዛትና በየወሩ ለመስደድ ገንዘብ ሰበሰቡ። እኔ ግን 23 የግል ደብዳቤዎች የመጻፍ ሥራዬን እናም ኃላፊነቴን ለማሟላት ሠራው። ከእነዚህ ዓመቶች በኋላ ብዙ ደብዳቤዎችና መልስ አገኘሁባቸው፣ አሁንም አሉኝ። እነዚህን ደብዳቤዎች እንደገና ሲነበቡ እንባዎች በቀላል ይፈሳሉ። ወታደር በወንጌሉ ለመኖር ቃል ሲገባ እናም መርከበኛው ከቤተሰቡ ጋር ታማኝ ለመሆን ሲወስን እንደገና ማንበብ ያስደስተኛል። አንድ ምሽት በወርድ አባል ለነበረችው አንድ ሴት 23 ደብዳቤ ሰጠኋቸው። የእርስዎ ኃላፊነት ደብዳቤዎችን መላክና በየጊዜው የሚቀየሩትን አድራሻዎች ለመከታተል ነበር። አንዱን ደብዳቤ ተመለከተችና ኤጲስቆጶስ ተስፋ አትቆርጡም? ለወንድም ብራይሰን ይህን ደብዳቤ ልከዋል። መልስ ሳይልክሎት የጻፉለት 17ኛው ደብዳቤ ነው አሉችኝ። እንዲህ መለስኩላት፣ ምናልባት ይህም ማገኝበት መልስም ማገኝበት ወር ነው አልኳት። እዚህ ግን መልሱ ነበር። ለመጀመሪያ ጊዜ ለደብዳቤ መልስ ላከልኝ። መልስ ሰጠው እንደ ሀብት የሚጠብቀው ነበር። ከሌሎች ተለይቶ ከቤት እየናፈቀው በሚገኝበት በነበረው ነበር የሚያገለግለው። እንዲህም አለ፣ ውድ ኤጲስቆጶስ ደብዳቤ እስከዚህ አልጽፍም አለ። ይህን ከብዙ ወሮች በፊት ልነግረው ችል ነበር። ደብዳቤው እንዲህ ቀጠለ፣ ለቤተ ክርስቲያኗ ዜና ጋዜጣና ለመጽሔቱ አመሰግናለሁ፣ ነገር ግን ከሁሉም በላይ ለግል ለላኩልኝ ደብዳቤ አመሰግናለሁ። ተቀይር ያለው በአሮናዊ ክህነት ውስጥ ካህን ሆኛለሁ። ልቤ ተሞልቷል፣ ደስተኛም ሰው ነኝ አለ። ወንድም ብራይሰን ከኤጲስቆጶሱ በላይ ተደስተ አልነበረም። ኃላፊነቱን አከናውን ይህም ይሻላል። ለጌታ ያለውን ተው የሚለውን አባባል በውል ላይ በማሳለፍ ተምሬበታለሁ። ከአመቶች በኋላ ጄምስ ፋውስት እንደ ፕሬዝደንት በሚያገለግሉበት በሶልት ሌክ ካውንቲ ውስጥ ካስማ ስብሰባ ላይ ያለው ወታደሮችን አባባል እንዲያስታውሱ ለማድረግ በመጣር ይህንን ታሪክ ነገርኳቸው። ከስብሰባ በኋላ ወልካም የሚመስል ወጣት ልጅ ወደ እኔ መጣና ኤጲስቆጶስ ታስታውሱኛል አለኝ። ነገር ግን ማን እንደሆነ ወዲያው አወቅኩኝ። ወንድም ብራይሰን አልኩት። እንደምን በቤተ ክርስቲያን ውስጥ ምን እያደረክነ አልኩት። በሙቀትና በኩራት ደህና ነኝ፣ በሽማግሌዎች ቡድን አመራር ውስጥ አገለግላለሁ። እንደገና ለእኔ ለነበሩት ሐሳብና ለላኩልኝና እንደ ሀብት እንደምመለከታቸው ለግል ደብዳቤዎች አመሰግናለሁ አለኝ። ወንድሞች፣ ዓለም እርዳታችንን ያስፈልጋታል። የሚገባን በሙሉ እያደረግነን ጥሪያችሁን ካጎላችሁ፣ ኃላፊነት ካሟላችሁ፣ ልታድናቸው ትችሉ ለነበራችሁ ነፍሶች የእግዚአብሔር ኃላፊነት እንደሚይዛችሁ እወቁ ያሉትን የፕሬዝደንት ጆን ቴይለርን ቃላት ታስታውሳላችሁ? የምናጽናና እግሮች፣ የምንይዛቸው እጆች፣ የምናበረታታቸው አእምሮች፣ የምናነሳሳቸው ልቦችና የምናድናቸው ነፍሳት አሉ። የዘላለም በረከቶች ይጠብቋቸዋል። በገነት አገልግሎት ተመካዮች ሳይሆን ተሳታፊዎች የሚሆን እድሎች የእናንተ ናችሁ። በያዕቆብ ደብዳቤ ውስጥ የሚገኘውን የሚያነሳሳ ቃላትንም አድምጡ። ቃሉን የሚያደርጉ ሁሉ እንጂ ራሳቸውን እያሳታችሁ የምትስቱ ብቻ አትሆኑ። ኃላፊነታችንን እንማርና እናሰላስልበት። ለማገልገል ፈቃደኛና ብቁ እንሁን። የመምህር እርምጃ ኃላፊነታችንን ለማከናወን እንከተል። ኢየሱስ የተራመዳቸውን መንገድ ስንራመድ እርሱ ከቤተልሔም ሕፃን በላይ፣ ከአናጺው ልጅ በላይ፣ ከሕይወት ከኖራት ታላቅ አስተማሪዎች በላይ እንደነበረ እናውቃለን። እርሱን እንደ እግዚአብሔር ልጅ እንደ አዳኛችንና ቤዛችን እናስታውሰዋለን። ለእርሱ ኃላፊነት ጥሪ ሲመጣ እንዲህ መልሶ ነበር፣ አባት ሆይ ፈቃድህ ይፈጸም፣ እናም በክብር ለዘላለም ያንተ ይሁን አለ። እያንዳንዳችንም እንዲህ እናድርግ ብዬ የምጸልየው በቅዱስ ስሙ ነው። በኢየሱስ ክርስቶስ ጌታ ስም ነው። አሜን።